ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ ጓድማቾቻችን። ዛሬ ሰኞ መስከረም 14 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ መስከረም 14 ቀን 1392 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና ፋኖ በማስከተርም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። ከዚያም ከአምራልስታን ዘነበ በቀለ የቀረበ ጽሑፍ አሰምተን በመጨረሻም ከዚህ ቀደም በፍኖተ ዴሞክራሲ ተላልፎ በነበረ ጽሑፍ የመጀመሪያ ክፍል ፕሮግራማችንን እናጠናቃለን።
ጀግናችን ታወቀ ካንቺ በሆነ መንገድ ተጠናቆ ከተባለ በጣራ ፋኖ የሚመረው ያማራ ህዝብ ይበል እጅግ ወጣ በሆነ መንገድ የተፈነደውንም በደብረ ማርቆስ ከተማው ሙሉ በሙሉ ከተቃዋሚ ሰራዊት ተቃውቷል። ጎንደር በተለይ ሰሞኑን ሙሉ በሙሉ ተከናከሉት ጎንደሮች ለትግል የማይስሙ ያሶቹን ተፈልኩን የትግልና የነስቦን ያንገሎ የሚንቀሳቀሱ የጎንደር ፋኖች የጎንደር ከተማ አስተዳደር ሙሉ በሙሉ ነጻ ወጥተዋታል። አሁን ጎንደር ከተማ ላይ መከላከያ ሰራዊት ሙሉ በሙሉ ተወግዷል። እስከና ተፋሽንም ለማስረከብ የአማራ ፋኖ የጎንደር ከተማ ወይም ደግሞ የዞን የሚሊሻ አራፊ በትክክል ከፋት ነው ስለተገኘ ሙሉ በሙሉ ከነ ድብረቶቹ ተወግዷል። በሚፈርሰው ጋይንትና ደብረቶርም በዛሬው ዕለት ከፍተኛ እንደዋሉም ለመገንዘብ ችለናል። በምስራቅ ጉዳያም ሞጣ ቢቸና እንግዲህ መሰለ ማርያም ብሎም ደግሞ የሸበር ጠቃና በርካታ የቡሬ ፍረተ ሰላም ደንበጫ አካባቢዎች እንዲሁም ተራዊና ዱርቤን ጨምሮ ጦርነት ሲካሄዱ ውለው በርካታ አሁን ከተማቸው ከተሞች ውስጥ አሳቱ ከሰራዝ ማስተዳደር ነጻ ወጥተዋል። የደብረ ማርቆስ መደበኛው ስልክ ከተደረገ ሳምንት አስቆጥሯል። ነገር ግን ስልክ ስትል ህዝቡን እንጨፈጭፋት ብራተረው ሰራዝ ቡድን እንዳሳታለክሎ ሄዱ ለፋን ዱሮ ተሰናብቷል። ዘራዊና ዱርቤት እንዲሁም ከወሎ አንዳንድ አካባቢዎች ስልክ መደበኛ ስልክ ተዘግተዋል። ምክንያቱም ውጥቶን እያካሄደ ቢገኝም እንኳን ሽንፈት ተከናንቧል። በርካታ የመከላከያ ኃይሎች ተደምሰዋል። የቀረው ደግሞ እኛ የርን አንድ አካባቢ ተፈታች ብለን ሶስነት አንከፍትም አንወጋም በፊት ጥቃቶች እጃቸውን ፈተዋል። እስካቸውን ለህዝብ አስቀበዋል። የሸዋ ፋኖ ሙሉ በሙሉ እንደተለመደ ትልቁን ትግሉን እያከናወነ ሲሆን በደብረ ዘይት ወጥም ባዳማ ብርቱን 10 ኪሎ ሜትር እንደቀረ የዘገበ ሆና ሁላችን የሚታወስ ነው። ነገር ግን ተራስ አገዳል አዳማ ላይ የነበረውን የመተከለል ጦር ወደ ሐዋሳ ይወስደው ይችላል ማለት ነው። ግን ትልቅ ተሸንፈትን የሚያሳይ ነው። አማራ ፋኖ ምንም የሚሳነው ነገር የለም። ሙሉ በሙሉ ትግሉን እያከናወነ ይገኛል። በተለይ የሰሜን ወሎ እነ መሪ ወደ ተፈና ኮሎኔል ማንቦ እና በርካታ የጦር መኮንኖች የሚመሩት ይህ ትልቅ ኃይል ከሸዋ ፋኖች ጋር ተቀላቅሎ ጉዞ ከጀመረ በርካታ ሲቆጠሩም በምንጃር ተዘይት በአዳማ በኩል ያለው ኃይል ተስድ የተካረብ ሲሆን የተወሰኑት ደግሞ ሲቪል ልብስ በመድረስ ስቃቸውን በመተው ፈርተው አዲስ አበባ እንደገቡም ለመፈጠል ይችላል። አዲስ አበባ የገቡ ፋኖች ደግሞ በርካታ መግለጫ ያለው ወረቀት እየበተኑ ተገኙት ሰሮ ሰራዙ አገዛዝ በየቀኑ ስብሰባና አጀንዳ እየፈጠረች የተንቀሳቀሰች ወትም ለአማራ ህዝብ ኃይል ፋኖ ወይም ለአማራ ህዝብ እና ለኢትዮጵያን ስልጣኑን ማስረከቡ ግን የማይቀር ክስተት ነው። የአማራ ህዝብ እንግዲህ እንደሚታወቀው ትግል ከተጀመረ ሁለተኛ ወሩን አስቆጥሯል። ከበዚህ ክብ ውስጥ ግን ምንም አይነት አስተዳደራዊ ተማስከራ የሚባል ነገር እንደሌለው ለመገንዘብ ተችሏል። በወሎ ደቡብ ወሎ አካባቢ ኮምቦልቻ፣ ደሴ፣ ወረይሉ እና አካባቢ እነዚህ በመካነ ሰላም በሚት እየበኩት ዛሻ ኮሪደር ፈጥረውን አጋሩ ስንቅና ፍክኝ ዋዙ እያመላለሱ ያሰሉ ቦታዎች ቢሆንም የአማራ ዘዋይ ልፋን ነው። ግን እነዚህም የደቡብ ወሎ ደሴና ኮምቦልቻ አካባቢዎችን ኮሪደር ለመዝጋት እየተሳተፈ ይገኛል። በቅርቡ በቁጥጥር ስር ይውላል። የተፈጥሮ መከላከያ ሰራዊት ውስጥ እንዳይወጣ የአልገባው መከላከያ ሰራዊት ባለበት እንዲቀር ቅድጃ መሰስ በሚል መርህ አንደና ብራቆትን ስትቀረስ ትልቅ ቅጥ እየተደረገ ይገኛል። በዛሬው ውሎ የአማራ ህዝብ በበርካታ ወረዳውን ትልቅ ግጥ በመፈጸም እጀብ ስጠኖች ድረስ ትልቅትሆነ ድር ተጠቅራይቷል። በርካታ ወረዳዎች ከአገዛዙ ነጥፈዋል። መጀፈር አካባቢዎችም በርካታ ሚሆኑም ተመገንዘብ ይችላል። አገዛዝቶ በርካታ ሲስተሞች የተጠቀመ ቢሆንም ልክ ሊሳካለት አልቻለም። ሰላም ማስከበር በሚል የክልሉ መከላከያዎች ባሉበት አካባቢ በሞቃዲሾ በውጭ ሱማሌ አልሻባብ ተነስተዋል። ይህም ሞራል ቢስነታቸውን የሚያሳይ ነው። ሶስት መከላከያ ጃም ውስጥ እንደገባ ስታያሷል። የሶስት መከላከያ ማለት ሀገሪቱ ዘጠና ፐርሰንቱ መከላከያ ሰራዊት ጎጃም ውስጥ እንዳለ መረጃዎች ይጠቁማል። ከዚህ ውስጥ በርካታው መሪ አርብ ሆኖ የወር ድምር ጉዞ እያደረገ ተደምሶ ቁስለኛ ተቆጥሯል። እዚህ የሚባለው ሙሉ በሙሉ እንደጠፋ መረጃዎች ይጠቁማሉ። መሪ የሌለው በምርኮም በመገደል ሜዳ ላይ እንደወደቀ ዛሬም ሀይል ያሰው ምስጠቃቸው የሚፈቅዳቸው አሰው ሜዳ ሳካ ተጥለው ያለ መሪ ብዙ መከላከያ ስራዎች ለመገንዘብ ችለናል። ባቤሴና ዙሪያውን ጦርነት እየተካሄደ ይገኛል። ይህ መራቤት አካባቢ ያለ ጦርነት ደግሞ እንግዲህ ትልቁ የሸዋ ህዝብ ትግሉ የሚታወቅ ነው። ሸዋ በአንድነተባመት ይታል እንዲሉ የሸዋ ትግል ጀመርም አሁንም ወደ አዲስ አበባ እየተፈገሱ ነው። በጅቡቲ በኩል ጎዳና የምትመራ የአማራ ክልል ከተማ ነበረች። ከተማ በኦሮሞ ያህል ተዘርፋለች። አፋፋውን የአማራ ዘር ፓርክ እየመለሰ ይገኛል። ያደረገና ኮምፒውተር ባሲ መዚህ እንደማያልፍ ነው ከፍተኛ ትግል እያደረገ ምክንያቱም ለመከላከያ ምቹ የሆነ የባንድ አካባቢ ብቻቸው እዚያ አካባቢ ያለው የንድ የሚሰማቸው በሙሉ ወይ መንገዱን አገዛዙ ሰረት ወይ ደግሞ ዝግ በማድረግ የአማራ ህዝብ እንዲደግፉ ብሩታት እንዲወጡ ግድ ይላል። በምንጃር አርሲ በኩል ፋኖ ሙሉ በሙሉ ማለት ይቻል በምንጃር በአረርሲ አካባቢ በነገታፎ ይጨናል ተራራን በኩል አርጎርተ አሁንም ፋኖ ጉዞ እያደረገ ነው። ኮቪድ የሚል ኮንስትራክሽን በዚህ ኮንስትራክሽን ኮቪድ በሚል ኮንስትራክሽን አማካኝነት ምሽግ ያገዛዙ እየተቆፈረ ቢሆንም ያገዛዙን ካብር እንዲሆን ግድ ይላል። አየር ኃይሉ ከደብረ ሰዋሳ መካሄሩም ግልጽ ነው። ሞታ ደብረ ቀርታዊ ግድብ የጉምዝ ሚሊሻ ከኮሶቨር በኩልም እያሳለፈ ይገኛል። ኮሶቨር ላይ የጉምዝ ሚሊሻ ያለ ብሔራ በማይመለከታቸው ተፈራኛ ሆነው አማራና ጉምዝን ለማባላት ይላል ካሉ ከፍተኛ በጀት በመስጠት ፈቅረኛ ከታገው አካላት አመጣካቸት የጉምዝ ኃይሎች በፈርስ የአማራ ተደረጉ ኮሶ ወርከተሞ ድረስ በተደረገላቸው እንደገቡ ለማረጋገጥና አሁን ብዙ ሶስት አንድ መከራከያ አጥቂ ላይ እንደሳፈረ የአጥቂያካነት አይል እንደሆነና ደመሰስ እንደምችል ሲገከራ ነው ሁሉ ፋኖ ሆነ ሁለት ክላሽ እንደተጠረከነ ወርካታችን ማለት እንደምችልም ተከታታይ ሲተማሉ አሁንም እንደማራዝ ተማራ አፋኖ ያል ከተማውን እየተከናወነ ያለ ነገሮች እንደምን ስለሱ ተራዘረ ደግሞ በየቀኑ አውራ ደግሞ ነገር ይችላሉ ባለፈቀናችን በየወጡ ከዛውራን አራዴስ ነገሮችን ከመረጃችን ትክክለኛ ተላስተዋሰን ለረሳችሁና
Bakhil dama deje Betan to tarne jo
የሰኞ መስከረም 14 ቀን 2016 ዓ.ም ተመረጠ የፍኖተ ዴሞክራሲ ሐተታ ቅድመ ዝግጅት ለፍሪያማ ውጤት በህዝብ ኃያልነት ላይ እምነት የጎደላቸው ሁሉ የገዢዎች ጦርና ድሮን አይበገር ይመስላቸዋል ቀቢጸ ተስፋ የዘረራቸው ማፈሪያዎችም በዘመነ ድሮን ትጥቅ ትግል አይቻልም ብለው ሲያላዝኑ ሰምተናቸዋል የህዝብ ኃይል በጽኑ ትግል ከታጀበ አይበገር መሆኑን ቀደም ያልነውም አሁንም የፋኖ ድል ያስመሰከረው ነው ኃይል ሁሌም የህዝብ ነው ያገዛዙ አጫፋሪዎች ቀውጢ ቀን ስለመጣባቸው ህዝብን አስፈራርተው ከትግል ሊያርቁ ይመኛሉ ኮሎኔሉ አብዱአልና አገር ያጠፋል ይሉናል እስከዛሬ አገር እየገነባ የቆየ ይመስል ሰው ሊገደል ይችላል በጅምላ ይሉናል ባለፉት 5 አመታት አማራውን ሲፈጅ እንዳልቆየ ሁሉ ህዝብኮ ቆርጦ ተነስተ ዘረኞቹን ያደባየው ከልክ በላይ ስለተበደለ ስለተጨቆነ ስለተፈጀ መሆኑን ይረሱት ይመስላል ጭቆናው በስቶ ተትረፍፎኮ ነው በቃ ብሎ ህዝብ ሊሰዋ ይቆረጠው የተነሳው በቁርጠኝነትና መስዋዕትነት ይኸው ወደ ድል እየገሰገሰም ይገኛል መመለስ ወደ ኋላ የለም የጎንደር ደብረ ማርቆስ ሐይቅ ወዘተ ተፋኖ መያዛቸው ታሪካዊ ድል ነው ያገዛዙን መጨረሻ የሚጠቁምም ነው የፋኖ አመራር በሆነ ምክንያት ስህተቶችን ፈጽሞ ትግሉን እስካልጎዳ ድረስ አዲስ አበባን ከመያዝ የሚያግደው አይኖርም ከወዲሁ ግን የስልጣን ሽኩቻ ከቀፈደደው አውራጃዊነት ካነቀው ክህደት ከመጣበት በዚያው ሊፈዝ ይችላል አይሆንም ማለቱን ትቶ የጣላት ከፋፋይ ሻጥር እንዳይሳካ ነቅቶ መታገል ወሳኝ ነው። ይህን የፋኖ ትግል በውጭ ያለው ህብረተሰብ ክፍል በተጨባጭ ሊረዳውና ሊያጠናክረው ይገባል። ለነገ ግንባታም ወሳኝ ይሆናል። በየካቲት አብዮት ወቅት እንደታየውም በባዕድ አገር ያሉ ኤምባሲዎችን በሰልፍና ኃይል ይዞ ለህዝብ ማስከበር ያስፈልጋል። የዘረኞቹ ተቀጣሪዎች የህዝብ ንብረትን እንዳይዘርፉ ያግዳል፣ የህዝብ ንብረትን ያስከብራል። ወገን ህዝብ ደሙን እያፈሰሰና እየተሰዋ ባለበት ይህ በአንጻር ቀላል ዋጋ ክፍያ ነው ለሀገር ሲባል። በአገር ውስጥም ተመሳሳይ እርምጃዎች በጊዜ ሊወሰዱ የሚገባቸው ናቸው። የድጋፍ ሌጣ ሰልፍ ጊዜ አልፏል። ወሳኝ እርምጃዎች መወሰድ አለባቸው። የትግሉን ደረጃ ከፍ ማድረግም ያስፈልጋል። ባንዳና ከሃዲዎች በመካከላችን በነጻ እንዲንደላቀቁ መፍቀድ የለብንም። የተሳደዱ የተወገዙ መሆን ሲገባቸው ጭምብል ቀይረው የህዝብን ጎራ ሊደባለቁ መቻል የለባቸውም። ማንነታቸው ሚስጥር ስላይደለ በዚህ ልንዘረዝር አንጠበቅም። በቦታው በግንባር ያሉት ምን መደረግ አለበት ለሚለው ምላሽ መስጠት ያለባቸው ከመሆኑ ባሻገር ሁሉም ወገን ቢሆን ወሳኝ እኛንን ብሎ በእብሪት መገሸር የለበትም። የጋራ ትግሉ ውጤት እንዳስገኘው ሁሉ ሽግግሩን በዚሁ መንፈስ መያዝ ያለበት እንጂ ጥቂቶች ምርጦች ወሳኞች እኛ ብቻንን ብለው የሚያያዙት ሊሆን አይገባውም። አገዛዙ ድል ቢመታም ከስልጣን አልተወገደም። ተሸንፎ ሊፈረጥጥም ትግሉን ግቡን ከቦታ ሊያደርስ የሚጠርበት ጊዜ መጣ እንጂ አለቀ፣ ደቀቀ፣ በቃ ተፈጸመን የሚባል አይደለም። በሽግግር ጽንሰ ሐሳብ ላይ ብዙ ውዥንብር ተነስቷል፣ በወያኔና ጭፍሮቹ ሳይቀር። በቅርቡ የሽግግር ጊዜ አልፏል ያለንም የአማራ መሪ ነኝ ባይ ነበር። ዛሬም ቢሆን ኢሃፓ በሽግግሩ ሂደት ምንም ሚና እንዳይኖረው የሚመኙ ብዙ ናቸው። በህዝብ ላይ እንዳንጨፍር ለውጡን ባጭር እንዳንቀጭ ያግደናል ከሚል ስጋት መሆኑ ግልጽ ነው። ኢሃፓ ማንኛውንም የአምባገነንነት ወይም ኤ ዲሞክራሲያዊ መንገድ ምርጫን አጥብቆ የሚቃወም መሆኑ የሚታወቅ ነው። ስለዚህም ከወዲሁ የህዝብን ሐቀኛ ኃይሎች ለማግለል ሴራው ከንቱ ሆኖ የሚቀር ነው። የባዕድ ጠላቶቻችን የኢሃፓን መገደል የሚፈልጉት ለአገር ሉዓላዊነት ታማኝ ጠበቃ በመሆኑ ብቻ ነው። የመጪዋ ኢትዮጵያ የውጭ ጉዳይ ፖለቲካ የኢትዮጵያን ጥቅም የሚያስቀድምና የአፍሪካንም ነጻነት ከሚዛኑ ያስገባ መሆን እንዳለበት ምንም ጥርጥር ሊኖር አይገባም። የውጭ ጉዳይ ፖለቲካችንም በነ ደመቀ መኮንን አይነት ዳፍንታሞች የሚመራ ሊሆንም አይችልም። የሽግግሩ ሂደት ተካፋይ ሊሆኑ በማይችሉ ብንጀምር ማንኛውም ዘረኛ ቡድን ወያኔ ሆነ ኦህዴዳውያን በሙሉ ከዚህ ሂደት አካል ሊሆኑ የሚችሉ አይደሉም። አሊያማ ታጥቦ ጭቃ ይሆናል። የወያኔን ሆነ ኦሮሞማ ዘረኝነትን የሚያቀነቅኑ ሁሉ የታገዱ ይሆናሉ። አገር ክደው ከህዝብ ጠላት ስርዓቶች ጋር ወገነው ወንጀል በደል የሚፈጸሙትም የሚታቀፉ አይሆኑም። በህዝብ ፍጅት ጎሳ ማጽዳት ወዘተ የሚከሰሱ ወንጀለኞች ደግሞ ወደ እስር እንጂ ወደ ውይይት መድረክ የሚጋበዙ ሊሆኑ አይችሉም። የሽግግሩ ሂደት አያያዝ የተስተካከለ ካልሆነ ከባዕድ እንቅፋት ይጋረጥብናል። በዚህ ሁሉ ላይ መምከር መዘጋጀት የግድ ነው። ድል ይነጠቃል አጥብቀው ካልያዙት፣ አንድነት ይናጋል ለከፋፋዮች ሰለባ ከሆን። የአገራችን ትግላችን ተጠናክሮ ዘረኞቹን እናስወግድ። ኢትዮጵያ አንድነቷን ጠብቃ ትኖር። ሁሉም የፖለቲካ እስረኞች ይፈቱ።
Yeah. የኢትዮጵያ ትንሣኤ አይቀሬ ነው። ከአልምሮ ልሳን ዘነበ በቀለ። ኢትዮጵያዊ ሽንፈትን አይወድም። ኢትዮጵያዊ መልከዝን ጉርጉር አቋመ ሽቅርቅር ነው። ኢትዮጵያዊት ሆና ለጠላቷ ተንበርክካ አታውቅም። ምክንያቱም በደሟ አማራነት፣ በደሟ ኦሮሞነት፣ በደሟ ትግሬነት፣ ጉራጌነት፣ ወላይታነት፣ አፋርነት፣ ኮንሶነት፣ ጋሞነት፣ ከምባታነት፣ ሀዲያነት፣ ሲዳማነት፣ ሶማሌነት፣ አደሬነት ወዘተ ተቀላቅሎ ያስገኛት ጉብል ናትና ኢትዮጵያዊት በማይመጥናት ዘረኝነት አትሰለፍም። ጠባብ ዘረኞች ከየቦታው ለቃቅመው ካሰፉት ባንዲራ ቀድማ በሰፊው የተለቀቀውን አረንጓዴ ቢጫ ቀይ ቀለም በፈጣሪዋ ጥቆማ ያገኘችው ታሪካዊ ሰንደቅ ዓላማ ነውና ከጊዜ አመጣሾቹ የተለያዩ ማህበረሰቦች መገለጫ ናቸው ከተባሉት ባንዲራ ጋር እኩል የሚታይ አይደለም። ላቅ ያለ ክብር ያለው ነው። ክብር ተግባርን ያያል። ስለዚህም ዝም ብሎ የሚሰጥ ማዕረግ አይደለም። ምክንያቱም አገሪቷ በገጠሟት የጠላት ወረራዎች ሁሉ ላይ ጀግኖቿ እያውለበለቡ ለድል የበቁት ምልክት አረንጓዴ ቢጫ ቀይ መሆኑን ዛሬ ላይ ህፃናት እየተገደዱ እንዲቀይሩ የተደረገበትን እውነታ ተፍ ሲሉ የሚረዱት በመሆኑ ችግር የለውም። የውሸታም ህይወት ውሸት እስከተጋለጠ ድረስ ብቻ ነው። ህፃናት አሁንም ቢሆን ከሚያዩት መረዳት አያቅታቸውም። የኢትዮጵያ ወጣቶችን የሰንደቅ ዓላማ ፍቅር እያዩ ነው የሚያድጉት። የፋኖን የትግል አርማ እየተመለከቱ ነው ያሉት። ስለዚህም ውሸታሙ ጠባብ ተገንጣዩ አገዛዝ ወይስ ወጣቱና ፋኖ የአማራ ጀግና? ህፃናት፣ ተማሪዎች ወንድሞቻቸውን፣ እናቶቻቸውንና አባቶቻቸውን እንደ ከብት ሲያርዳቸው ያዩት ቄሮ ወይም ኦነግ ሸኔ እየተባለ የሚጠራው የአብይና የሽመልስ አብዲሳ ጀሌ ወይስ የደሃ አማራ አለኝታ የኢትዮጵያ ነጻነት ተስፋ በመሆን ህይወቱን እየከፈለ ያለው ፋኖ? የኢትዮጵያ ህዝብ ዘረኝነትን አይደግፍም። ኢትዮጵያ የሁሉም ዜጎቿ ምድር ናት ብሎ ያምናል። የዘረኞች እኩል ውሳኔ አንድ አመት እንኳ ያለ ጦርነት እንዲራመዱ አላስቻላቸውም። ሰላምን በምላሳቸው እንጂ በተግባር አያውቋትም። በህዝብ መብት የሚያምን ህዝብ የሚፈልገውን እንዲያገኝ የራሱን ተዋጽኦ ያድርጋል እንጂ ህዝብን ለማወናበድና የራሱን ፍላጎት በሌሎች ላይ ለመጫን አይሮጥም። ብሔር ምንድን ነው? ብሔረሰብስ ህዝቦች ምን ማለት ነው? መለስ ዜናዊ የራሱን ማንነት እንኳን ለይቶ ማስቀመጥ በማይችልበት ሁኔታ ሌላውን በዘሩ ለመለየት ሲጫጭር እጹን እያቦለለ በጭሱ ውስጥ የሚታየውን የአእምሮቱን ስኬት ነው የጻፈው። ይሁን በእጅ ያሏቸውን መራርጠው በመጨበጥ ያለ ህዝብ እውቅና ማጽደቅ ይቻላል ወይ? ህዝብ መች መከረበት? ማንነቱን መርጦ ሊሰጠው የሚችል ምን ቁርጥ ያደረገው ደፋር ነው? ኢትዮጵያዊ ህዝብ ሲገለጥ አንድ ህዝብ ከ80 ቋንቋ በላይ የየራሱ መታወቂያ ባህል ያለው በዘመን ቆይታ ኢትዮጵያዊ ማንነትን ያገኘ ኢትዮጵያዊ ነው። ከብሔረሰቦች በስተቀር ብሔር ህዝቦች የሚለው አይመጥነውም። ምክንያቱም አንድ ህዝብ ነው፣ አንድ ነው ሲባል በባህል ተወራራሽ ቅርስ ያለውና የመሳሰሉትን የአንድነት መስፈሪያዎች የሚያሟላ በመሆኑ ነው። የኢትዮጵያ ጀግኖች እነ ኃይለ ማርያም ማሞ፣ እነ ራስ አበበ አረጋይና አብቹ፣ እነ ጀነራል ጃጋማ ኬሎ፣ እነ ጸጋዬ ገብረ መድህን፣ እነ አብዲሳ አጋ፣ ኧረ ስንቱ ከተጋድሏቸው ውጭ በጠባብ ዘረኝነት ሊስት የሚገቡ አይደሉም። ኦነግ ከአባቱ ከወያኔና ካጎቱ ከሻቢያ የወረሰውን ብልሃት ዘዴ ብሎ ይዞት እንጂ ኢትዮጵያውያንን በዘር ለያይቶ ማስቀመጥ የማይቻል በሐቅ ያልተደገፈ አምሮት መሆኑን አላጤነውም። ወያኔም ሻቢያም ያወቁት ዘግይተው ነው። አርበኛ በልጅ ልጁ በፋኖ በኩል ገዝፎ ሲታይ፣ ኦነግም ግንዛቤ እያገኘ መጥቷል። የኢትዮጵያ ህዝብ በአርበኝነት ጸበል በጥምቀተ ባህሩ ይፈወሳል። የዚያኔም ያሬዳዊውን ዜማ ድምፁን ከፍ አድርጎ ያሸበሽባል። አድጎ ተሰአ ወተሰአት ነገደ ነገደ ማዕከለ ባህር ማዕከለ ባህር እያለ ጥምቀቱን ያከብራል፣ ነጻነቱን ያውጃል። ድል ለኢትዮጵያ ህዝብ።
ጩኸቴን ብትሰሙኝ ይሄ ቤት አቤት እላለሁ፣ በደል ደርሶብኝ እጮኻለሁ ችያለሁ። ጩኸቴን ብትሰሙኝ ይሄ ቤት አቤት እላለሁ፣ በደል ደርሶብኝ እጮኻለሁ ችያለሁ። መልፋት የመድከሜ ነበር እንዲስማማ ግን ሳበግራሽ ምንም አልተሰማት ውሃቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ውሃቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ እሳያ ታላረት ከፍላ የታቀይ ታፈስኛል ለተቀን በናፈት ምቾቷን ጠብቄ ትያፍ ኖር በጣም ትዛዞና ጠብቄ ውህዴን ብትሰሙ ይኸው አቤት አቤት ባለው በደል ደርሶብኝ ጮኋለሁ ችያለሁ ውህዴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ነገር ግን በጭራሽ መቼ ትጠግብና ይኸው ልትገለኝ ነው አብግና አብግና ውህቴን ብትሰሙኝ እኔ ነገርኳችሁ መበደሏን ትተው ሞክሩ ባካችሁ ውህቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ።
አድማጮቻችን በማስከተል የምናቀርበው ጽሑፍ በፍኖተ ዴሞክራሲ የተላለፈው ከሀያ ዓመታት በፊት ነበር። ያልተሳካው ለምንድን ነው? ሳንሰማ ቀርተን ወይስ?
ትግል ተውኔት አይደለም። ትግል ተዋንያን ተመድበውለት አንተ ታጋይ መስዋዕት ክፈል፣ ስየል ተቀበል፣ ተሰደድ። እናንተ በዚህ በኩል ጠመንጃ ይዛችሁ ወደፊት ግፉ። እኛ ከሩቅ ሆነን ገንዘብ እየሰበሰብን ምዕራባውያን እየተለማመጥን ከነሱ መመሪያ እየተቀበልን ነጻ እናወጣሃለን እናወጣችኋለን ወዘተ ተብሎ ከቶም መቼም የሚካሄድ አይደለም። ዕጣ ፈንታችን ሆኖ ይህን የመሳሰሉትን ቲያትሮች በየተራ ካገዛዙም ነጻ እናወጣችኋለን ከሚሉትም እየተጋዝን እንገኛለን። ትግሉ ጋመ ሲባል እየቀሰቀሰ የትግልን ሀፉ የማያውቁ መድረክ እያጣበቡ መስዋዕት የከፈሉ ጀግኖችን እያፍቸለቸሉ ባንዳና ከሃዲን ማወደሱ የዘመናችን ሀቅ እየሆነ ከመጣ ቆየት ብሏል። በዚህ ጉዳይ ወደፊት እንመለስበታለን። ለዛሬ ግን ኢህአፓ ከተመሰረተበት ጊዜ አንስቶ ህዝብን ለማንቃት ለዴሞክራሲ ለሀገር አንድነትና ለህዝብ እኩልነት ዓለምንም ማመንታት ሲታገል የነበረ ለመሆኑ ልሳኑን ዴሞክራሲያንና የሬዲዮ ጣቢያው የሚያስተላልፈውን መልእክት መመልከቱ ይበቃል። በዛሬ ምሽት ዝግጅታችን ከነሐሴ ወር 1992 ዓ ም በፍኖተ ዴሞክራሲ ተላልፎ የነበረውን ሀተታ ሙሉውን እንዳቀርበዋለን። 14 ዓመት ረጅም ጊዜ ነው። ሁኔታዎች ባሉበት እንዲቆዩ ሆነው የመልእክቱን ጊዜያዊነት ያንጸባርቃሉ። ልቦና ይስጠል።
ድርጅትና የመደራጀት ችግር በዛሬቱ ኢትዮጵያችን ድርጅት ሲባል የአንድን ህብረተሰብ የጋራ ማህበራዊ ክንዋኔዎችን እውን ለማድረግ ሰዎች ሐሳቦቻቸውን ነድፈው ለግብ የሚበቁባቸውን መንገዶችና አውታሮች የሚመቻቹበትን ሁኔታ ይመለከታል። መደራጀት ደግሞ ይህን መፍጠርን የተፈጠረን ካለም ማጠናከርንና
የተወጠኑ ግቦች እስኪረጋገጡ ድረስ ቀጣይነት መስጠትን ሊመለከት ይችላል። በኢትዮጵያ ድርጅትና መደራጀት ታሪካዊና ባህላዊ ይዘት ያላቸው የረጅም ጊዜ ክስተቶች ናቸው። ኢትዮጵያውያን ትልቁን የህብረተሰብ ኩንቾ አደረጃጀት ገላጭ የሆነውን መንግስት የቀረጹት ገና ጉዳዩ ባልዛኛው ለሰው ዘር እንግዳ በነበረበት ጥንታዊ ዘመን ነው። በተቋም መልክ ከዚህ ያነሱ ሃይማኖታዊ፣ አካባቢያዊ፣ መንፈሳዊና ዓለማዊ አደረጃጀቶች ለኢትዮጵያ ህብረተሰብ አዲስ አይደሉም። እነዚህ ተቋማት መንግስታዊውን አደረጃጀት በወረራና በጥቃት ሰላምና መረጋጋት ባስፈለገው ጊዜ የሚያግዙ ብቻ ሳይሆኑ ራሱ መንግስት የፍትሃዊነት ልክን በዘለለ የግፍ ግብሩን ባበራከተ ስር ህብረተሰቡን ለብሶቱ ወክለው ወቅቱ በፈጠረው መንገድ ለለውጥ የሚታገሉ የሚመሩና የሚያራምዱ ነበሩ። ድርጅትና መደራጀት ለምን? በሀገራችን ካልተደራጀው ከ55 ሚሊዮን የሚበልጥ ኢትዮጵያ ህዝብ ይልቅ የተደራጁ የወያኔ ኢህአዴግ በ10 ሺህ የሚገመቱ ተጋዳዮች ምን ያህል አቅምና ችሎታ እንዳላቸው ሁላችንም ግልጽ ነው። ለምሳሌ በአንድ ቀበሌ የሚኖሩ ከ5 ሺህ የሚበልጡ ነዋሪዎችን የሚገዙትና የሚነዱት ከ10 የማይበልጡ ወያኔዎችና ሎሌዎቻቸው ናቸው። ይህም የሚያመለክተው በርካታ ግን የተበታተነ ህብረተሰብ በጥቂት የተደራጁ ሰዎች ፊት አቅመቢስ መሆኑን ነው። ስለሆነም የተበታተነ ህብረተሰብ ከተደራጁ ጥቂቶች አንጻር ፍላጎቱን ማስጠበቅ የማይችል ቢችል እንኳን ባለመደራጀቱ መልሶ የሚነሰቅና የሚጠቃ ነው። በግል የማይወጡት ጥቃት፣ ማህበራዊና ፍትሃዊ በደል፣ ሀገራዊና ኢሰብአዊ ግፍ፣ ወረራና ክህደት በአንድ ማህበረሰብ ህልውና ላይ ሲመጣበትና ሲደርስበት መደራጀት ግድ ይሆናል። ድርጅትም ያስፈልጋል። ዛሬ በሀገራችን ይህ ጉዳይ ሳናውቀውና እያወቅነው አስፈላጊነቱ ምን ያህል ጎልቷል? ራሳችንን እንጀምር። ከጠቅላላ ስሜቶቻችን ብንጀምር ስንቶቻችንን በወያኔ አድራጎት በየቀኑ የምንሸማቀቀው የምንጨነቀው? ነጻ ጋዜጦች ወይም የጀርመን የአሜሪካ ድምፅ እንዲሁም የራሱ የወያኔ የዜና አውታሮች ስንትና ስንት የሚያቆስሉ ድርጊቶችን ነው የሚያስደምጡን? ይፋ ባልሆኑ መንገዶች ስንት መርዶዎችን እንረዳለን? ብዙዎቻችን በዚህ የተነሳ የቁጭት አባባላችን ኢትዮጵያ ሰው አጣሽ ሆኖ የለምን? ዛሬ ኢትዮጵያ መሪ አጣች፣ ጀግና ደህየች እያልንም እናብናለን። ባንድ ፍትንን ስናይ ነፍሳችን ትሰቀላለች። ዘፈንና ዜማ አዳምጠን እንረበሻለን። ስፖርተኞቻችን ሲወዳደሩ በቁጭትና በጉጉት እንከታተላለን። ለምን? ስናጣቸው ወይኔ ኢትዮጵያ እያልን ማዘናችን ለምን ይሆን? ከላይ የተጠቀሰው ስር የሰደደ ተቆርቋሪነታችን እሴታችንና መንፈሳዊ ሀብታችን ነው። ለነገው ትንሣኤያችን እምነት ኃይላችን ነው። ነገር ግን በአሁኑ ሰዓት ይህ የሚሆነው እስከምን ድረስ ነው ብሎ ራስን መጠየቅም ወቅታዊና ተገቢ ነው። ዛሬ በሀገራችንና በእኛ በኢትዮጵያውያን ላይ የሚደርሰው አበሳ፣ የሚፈጸመው ግፍና የምንቀበለው ውርደት በታሪካችን ተወዳዳሪ የለውም። ኢትዮጵያን በሀገር ደረጃ ለማጥፋት ወያኔ ኤርትራን በፊት ደግፎና ተባብሮ እንድትገነጠል ካደረገ በኋላ አሁን ደግሞ ህዝብ ለህዝብ እንዲቆራረጥ ዘላቂ ጥላቻና የጠላትነት ስሜት እንዲፈጠር እያደረገ ነው። የቀረውን የሀገራችንን ክፍል ደግሞ ለመሰነጣጠቅ ያመቻቸ ህገ መንግስት አውጥቷል። የሀገሪቱ ጠንካራ ተቋማት እየጠፉ ነው። ታሪክ እየተወገዘና እየተበሰበሰ ነው። ጀግኖች ኢትዮጵያዊ አርበኞች እየተረገሙና እየተሰደቡ ነው። የታሪክ መዘክሮች ለአውሮፓና ገበያ ሸቀጥ ሆነው በወያኔ እየተሸጡ ነው። ጥላቶች እንደ ተራቃ የፈረንጅ መጫወቻ ሆነዋል። በመዘክሮችና በቤተ ሃይማኖቶች የተከማቹ ታሪካዊ ሀብቶች ሆን ተብለው በወያኔ ማፊያዎች እየተመዘበሩ ነው። አፍራፊ የህዝብና የመንግስት ተቋማት የወያኔ ዘርፎ አደር መሪዎች ሰለባ ሆነዋል። አየር መንገድን ያስመጭና ላኪነት እንቅስቃሴ እንዲሁም በርካታ የመንግስት ድርጅቶችን በተለያዩ እርምጃዎቹ አስተናግዷቸዋል። ከበርካታ ቁልፍ የኢኮኖሚ ዘርፎች ውስጥ ምርታማ የሆኑትን ለባለስልጣኖች አከፋፍሏል። የተለያዩ ስያሜዎች የመንግስት ተቋም የነበሩትን የወያኔ የግል ንብረት አድርጓቸዋል። ስዬ፣ ስብሃት ነጋ፣ አባይ ፀሐዬ ወዘተ የሀገሪቱ ንብረቶች ባለይዞታ ሆነዋል። ፋብሪካዎች፣ የማመላለሻ ዘርፎች፣ የህንፃ ስራዎችና ሌሎች አትራፊ የንግድ እንቅስቃሴዎች በሙሉ ከአንዳንድ አካባቢዎች በሚወለዱ የወያኔ ባለሟሎች እጅ ገብተዋል። የመንግስት መስሪያ ቤቶች ከወያኔ ታማኞች በስተቀር ለሌሎች ተነፍገዋል። መቶ ሺዎች ስራ አጥተዋል። የሃይማኖት ተቋማት ወያኔ ባደሩ መሪዎች በመውደቃቸው ለህዝቡና ለሀገሪቱ ይሰጡ የነበረ መንፈሳዊ ግልጋሎት የማይሰጡ የፖለቲካ ጉሮኖዎች ሆነዋል። ካህናትም ለፖለቲካ ታማኝነት የቆሙ ለዘረኛና ጎሰኛ ፍላጎት የተሰለፉ ተደርገዋል። አብዛኛዎቹ በግዳጅና በጫና ያለ ህጋዊና መንፈሳዊ ዋስትና ስራ እየለቀቀ በረሃብና በመፈናቀል እየደቀቀ እንዲኖር ማድረግ የወያኔ ግልጽ ፖሊሲ ሆኗል። ቢታመም የማይታከም፣ አቤት ቢል የማይደመጥ፣ ሲርበው የማይበላ፣ መበደልን እንጂ ካሳ ማግኘትን የማያውቅ ዛሬ የኢትዮጵያ ህዝብ ነው። ፍርድ ተጓደለ፣ ባላገር ተበደለ ቀርቶ ፍርድን ማጉደል፣ ዜጋን መበደል የወያኔ ፍርድ ቤቶች ወታደሮችና መሪዎች ተግባር ከሆነ ቆየ። ሰዎችን ያለ በደላቸው በደል እየፈጹ መግደል፣ ደብዛ ማጥፋትና ማሰር እዚሁ ሂደት ተቀጥያ ነው። ዜጎች አንድ ባንድ በጸጥታና በዝግመት እየተመተሩ ሲጠፉና ሲታጎሩ ማየት አዲስ አይደለም። መንግስታዊ የመከላከያ የጸጥታና የዲፕሎማቲክ ተቋሞች በወያኔ ተወርሰው ህዝብን በጠላትነት የፈረጁትን እያቀለሉና ጥቃታችንን እያበዙ ነው። የወያኔ ወታደራዊ ኃይል ህዝቡን ማሰቃየቱንና ማንገላታቱ አንሶት ዛሬ ህዝቡንና ሀብታችንን በጦርነት እያወደመብን ነው። ጠላትነትን፣ ቂምንና ቁርሾን በገፍ እያመረተልንም ነው። የዚህ ቀደም የሶማሌን ተስፋፊነት ኢትዮጵያ መመከቷን ይቃወም የነበረው ወያኔ ዛሬ መንግስት የሌላት ሀገርን እየወረረ በንጹሃን ላይ በሚያደርሰው በደል የቂም ቁርሾ እየዘራልን ነው። ትናንት የውጭ ኃይሎችን ጭፍን ተልእኮ ለማስፈጸም በሌሎች ጎረቤት ሀገሮች ጉዳይ በመግባት አፍራሽ ሚናውን በኢትዮጵያ ኪሳራ እየተጫወተ የነበረው ወያኔ ዛሬ ከጎረቤት ሀገሮች ገዢዎች ጋር የኢትዮጵያን ህዝብ ለማፈን እየተመሳጠረ ነው። የኢትዮጵያ ዲፕሎማቲክ ጽህፈት ቤቶች ተሰዶ የወጣ ኢትዮጵያዊን ከማሳደድ አልፈው የሌሎች የውጭ ኃይሎችን ጥቅም አገልጋይ ናቸው። ዝቅ ሲሉ ለወያኔና ወደ ትግራይ የሚገባ እርዳታና ብድር በኢትዮጵያ ስም በማሰባሰብ ሌላ ተግባር ከማሰባሰብ ውጪ ሌላ ተግባር የላቸው። የወያኔ በደል በጣም ብዙ የማያልቅና የሚቀጥል ነው። ይህ ግፍና በደል ግን መቆም አለበት፣ ማብቃት አለበት። አንዳንዴ ከሚተናነቀን የኢትዮጵያዊነት ህልው ስሜት በተጨማሪ ዛሬ ጥቃት በጥቃትነቱ የሚያሳስበን ለአንድ እርምጃ የሚገፋፋን ሊሆን ይገባል። የኢትዮጵያዊ እሴት ይዘቱ፣ የነጻነት ፍቅሩ፣ የአትንኩኝ ባይነት ባህሪው፣ የፍትህ ወዳድነቱ ነው። መቼም መቼ የምንወዳቸውና የምናከብራቸው ያለፉና ያሉ ሰዎች ትልቅነታቸው ከዚህ የመነጨ ነው። አድዋ ያለ ጣሊያኖች እብሪት፣ ጥቃትና ድፍረት፣ ያለ ኢትዮጵያውያን መሪዎችና አልደፈርም አልተቀም ባይነት የምትታሰብ አልነበረችም። እንደ አቡነ ጴጥሮስ ያሉ ሰማዕታት የሃይማኖት መሪዎች ታላቅነት የፋሽስቶችን ኢፍትሃዊነት ካለመቀበል የመነጨ ጀግንነት ነው። ትላንት ባፍላ ጊዜያቸው ለአንዲት ኢትዮጵያ ሲሉ በተለያዩ የጦር ሜዳዎች የቀሩ ጀግኖች የነጻነት ፍቅር ኢትዮጵያዊነትን በይዘት አመልካች ነው። የደርግ መኮንኖች ህዝባዊውን አብዮት ሲውጡትና ሲያዳፍኑት ህዝባዊ መንግስት እያለ ለህዝባዊ ዴሞክራሲያዊ ትራክት ይታገል ይረገፈው ወጣት ትውልድ ምሉ ኢትዮጵያዊነትን የተላበሰ ነበር። ዛሬም አመታት በላይ በትግል ላይ ያሉ ኢትዮጵያውያን በየስ የወደቁት አጋዮች የወያኔ ሰለባ የሆኑ ዜጎች አንተቀም ነጻነታችንን አናስደፍርም ኢፍትሃዊና ኢህዝባዊ የወያኔ አገዛዝን አንቀበልም የሚሉ ጥቂት ቢሆኑም አይበገሬ ጀግኖቻችን ናቸው። የኢትዮጵያዊነት ትግሉ ግን ለነሱ ብቻ የሚቀር የሚተውና የሚሰጥ አይደለም። የሁላችንም የጋራ ግዴታ ነው። ሀገራዊ ህልውና ሲሸርሸርና ለአደጋ ሲጋለጥ ዝም ብሎ መመልከት መብት ክብርና ወግ በወያኔ ሲደፈርና ሲረክስ ከንፈር መምጠት አንድነት እንዲጠፋ ማህበረሰብ በማህበረሰብ ላይ እንዲዘምት ሲጠረቅ አለመቃወም ልማድ እየሆነ መጥቷል። ከዚህም በላይ የወያኔን ከፋፋይ ዘረኛና አጨራራሽ መንፈስ በማራገብ ብሔረሰብን ከብሔረሰብ ስለ ቋንቋ ልዩነቱ ለማፈራረቅና ለማራራቅ ቋንቋ ሌላ መሳሪያ ሌላ ኃይል እየሆነ ነው። በጠበበ ከማናንሼ ስሜታዊነት የወያኔን የመገንጠል አጀንዳ በማን ይብስበታል በሚል ጸረ ኢትዮጵያዊና ጎጥኛ ዓላማ እያጸደቅንለት ነው። መገነጣጠል መነጣጠል ለማንኛውም ኢትዮጵያዊ አይበጅም። ከዚህ በላይ ፈሪነታችንን አድርባይነታችንንና ደካማነታችንን በየምክንያቱ እየሸፋፈን ሀገራችንን እየበደልን ነው። ውድ ሕይወታቸውንና ግላዊ ኑሯቸውን መስዋዕት ያደረጉ ጓዶቻችንንና ታጋዮቻችንን እንሰድባለን፣ እናወግዛለን። በአጋጣሚ ያወቅነው ሀገራዊ ገበናቸውን አሳልፈን ለጠላት እንሰጣለን። ባጭሩ ዘምተን እናዘምትባቸዋለን። እራሳችንን ስለማናውቅ ይህን ስናደርግ አናፍርም። ዛሬ ላለመታገል ዛሬ ላለመደራጀት ይልቁንም ወቅቱ የጠየቀውን መራ መስዋዕትነት ላለመቀበል ትላንት ላገፍል የረገፈውን ትውልድ የምንኖር ብዙ ነን። የማያፍሩ ህሊና ቢሶችንም አፍርተናል። ኢትዮጵያዊነታችን በተቋም ደረጃ በአባይና በጣና ወይም በሌሎች ሀብቶቻችንና ታሪኮቻችን ስም ምግብ ቤትና መደብር ለመፈቻ የንግድ ምልክት ከመሆን በላይ አላለፈም። ፖስት ካርድና ፎቶግራፍ መጽሐፍና ቪዲዮ ለባዕዳን እያሳየን ኢትዮጵያ እንዲህ ነች እንዲህ ነበረች ብለን ከመሰረት አላለፍንም። ዶሮ ወጥ ሰርቶ የአበሻ ልብስ ለብሶ በየዓመት ባሉን በየፌስቲቫሉ መገኘት ይህችን ኢትዮጵያችንን ካለችበት አዘቅ አጣትም። እናውቃለን የምንለውም ያለፉ ጀግኖችን ስዕል በማንጠልጠል የአንዳንድ ስመገናና ፖለቲከኞችን ፎቶ በመለጠፍ ብሎም በተመረጡ የምዕራብ ከተሞች አደባባዮች ባንዲራ እያውለበለቡ ሰላማዊ ሰልፍ ወያኔን ንቅንቅ አናደርገውም። ከዚህ መብለጥ አለብን። አንድ ሰሞን በአሜሪካ እንደታየው የጦር አውርድ አባዜ የግፋ በለው ቆረጠው ሽለላም ፈሪነት ነው። ደካማ ቀልብን እያሳካ ለሸለለ መሸለም የፈሪነታችን የደካማነታችን በሌሎች መስዋዕትነት ለመኖር ያለንን ፍላጎት ገላጭ ነው። በመርህ ደረጃ ለማንኛውም ከባድ መስዋዕትነት ለሚጠይቅ ተግባር የተዘጋጀ ጥምነት ሙሉ ክብር የተላበሰ ሰብዕና ማጣታችን ነው ችግራችን። በቁጣችን መሞታችን እየታወቀ በመሞት ለመኖር የህልና ዳኝነት ለራሳችን ሰጥተን ለቀሪ ትውልድና ለታሪክ ክብር መቆም አቅቶናል። በኢትዮጵያችን እንዲሁም በእኛ ላይ እየደረሰ ያለው ጥቃትና ግፍ ካልተሰማን ወይም ካላመመን እንደ ኤሌክትሪክ እስኪነዝረን ድረስ በዝምታ ማየት በሙትነት ራሳችንን ቆጥረን የምንወስደው አማራጭ ነው። እንደ ሰው እንደ ኢትዮጵያዊ ሆነን ግን ስናስበው ጥቃትንና ግፍን የምናስወግደው ብለንም ድል የምንመታው ስንሰባሰብና ስንደራጅ ነው። ስለሆነም የሚሻለው መደራጀት። ካልተደራጀም ሁሌም እምት ሆነን እንቀራለን። ይሄስ ምን ማለት ነው? ድርጅታችን ይሆን? ብዙ ድርጅቶች የሉምን? አሉ፣ ሞልተዋል። ችግሩ ግን እንደ ብዛታቸው ውጤታማ አልሆኑልንም እኛም ውጤታማ እንዲሆኑ አላደረግንም ከአፍሶችና ካፊዎች ድርጅቶቹ ራሳቸውን ጠብቀው ውጤታማ እንዲሆኑ ለማድረግ የህዝቡ ከነሱ ጋር መቆም ተገቢ መስዋዕትነት ለመክፈል ዝግጁ መሆን አስፈላጊ ነው ወሳኝም ነው ድርጅትና መደራጀት ቀላል ተግባርና ያደባባይ ነብርነት አይደለም በመግለጫ እለትንና ወቅትን እየጠበቁ ገጽ ሙሉ በመጻፍ የሚገለጽ አይደለም ጉዳዩ ፈታኝና ስብስብ ባጠቃላይ ግን አንድን ድርጅት ለማደራጀት የነጠረ ብሎም ከታሪክና ከተጨባጭ ሁኔታው ጋር ተዛመደ ዓላማ አስፈላጊ ነው የአካባቢውንና ወቅታዊ ችግሮችን ከዘላቂ ግቦች ጋር ሳያጋጭ የሚመራበት ስትራቴጂ አስፈላጊ ነው በዋናነት ደግሞ ለአንድ ድርጅት እድገትና ጥንካሬ ድጋ እንዲሁም ከህዝቡ መካከል ድርጅትን በመቀላቀል የሚሳተፉ ዜጎች መኖር አስፈላጊ ነው ነገር ግን አንድ ድርጅት ከላይ የተጠቀሱትን ባንድ ጊዜ ሳያሟላ ለተወሰነ ጊዜ ደግሞ ብዙዎችን ፈጽሞ ሊያጣ ይችላል በዚህ ወቅት ተስፋ የሚያደርግ ህልም ያለው መተክላዊ ለወቅታዊነት የማያደራድር ህልውናውን ከአቅሙ በላይ ከሆነው ተጨባጭ ሁኔታ ጋር ሳያላትም መጠበቅ የሚችል አመራር አስፈላጊ ይሆናል ሁኔታዎች እስኪሟሉ ውዥንብሮች እስኪጠሩና የኃይል አስተላለፍ እንቅስቃሴ አመች እስኪሆን ድረስ በትንሽ አቅምነት በውስን የሰው ኃይል ዓላማን እያራመዱ መቆየት ግድ ይሆናል ማለት ነው ምንም እንኳን ኢትዮጵያውያን ጊዜ ሲከዳን ተጣጥረን ማቃናት ለታሪካችን አዲስ ማይሆንም ዛሬ ግን አንዱ ችግር መከዳታችንን ታውሰን ውዥንብሩን አጥተን አጢነን አስበንና አስተላልፈን መንቃትና እንተንም የመታገያ ስልቱን መያዝና ማጠናከር አለመቻላችን ነው ለምን እንደራጃለን ስንል ጽጥና ትክክል መርሆች ሊኖሩን ይገባል የመደራጀቱ አስፈላጊነት ባጭር ሲታይ ለምሳሌ ሃ በወያኔ እየተፈጸመ ያለው ሀገራዊ ውርደት የፖለቲካ ጭቆና በሀገር አንድነት የሚደረገው አፍራሽ ተራና በዜጎች ላይ መንግስት የሚፈጽመው እመቃና መከራ ለማስቀረት ለ በኢትዮጵያ ብሔረሰቦች ላይ እየደረሰ ያለው የወያኔና የሌሎችም ኃይሎችን መርዘኛና መዘዘኛ የጎሳ ፖለቲካ ባጭር ለመቅጨት ሀ በኢትዮጵያ ባለፉት ስርዓቶች ሊደረግ የቻለው ለዛሬዎቹ ወያኔዎች አሳልፎ የሰጠንን የዲሞክራሲያዊ የስርዓተ ጾት ችግር መፍታት ሚዛናዊ ፍትሃዊና ህዝብ አቀፍ የአስተዳደር መዋቅር የኢኮኖሚ አቅም የትምህርት ዕድል ወዘተ የሚፈጠርብን ጅምር መሰረት መጣል መ ብሔራዊ የፖለቲካ እርቅ በኃይል መካከል እንዲወርድና አጥፊ ለጥፋቱ ይቅርታ እንዲጠይቅ ተበዳይን ይቅርታ በማድረግ የወደፊቱ ተስፋ ሰጪ የፖለቲካ ሁኔታ በህዝባዊ አመኔታ እንዲመሰረት ማድረግ ሰ ከዚህ ቀደም በመንግስት የተፈጠሩና የዳበሩ በማህበረሰብ አመለካከት ላይም አጠያቂ ስሜትን የፈጠሩ ልምዶችን አመለካከቶችን ግንኙነቶችንና ሌሎችን ማውገዝና ማስቀረት ረ የሀገሪቱን የመከላከያ የጸጥታና የፖሊስ ኃይል ሙያዊ ብሔራዊ ታማኝነትን መሰረት አድርጎ የላይኞችን መተከራዊ ገንቢ መርሆዎች በሚያበለጽግበት በሚጠብቅበትና በሚንከባከብበት መልኩ ማዋቀር ወዘተረፈ በሌላ በኩል ደግሞ ለረጅም ዕቅድ የመደራጀት አስፈላጊነቱ ጥልቅ በሆነ ተስፋና ህልም ላይ ሊመሰረት ይገባል ይታየኛል ደግሞ እንደገና ኢትዮጵያ ፍራውራ ሆና የሚለው የዘፋኙ አባባል በከፍተኛ ደረጃ ይህን አይነት ግብ እንዲያንጸባርቅ የሚችል ነው መዳሰስ ያለባቸው መርሆችም በሚከተሉት ዙሪያ ሊሆኑ ይችላሉ አ የኢትዮጵያን የዲሞክራሲያዊ ስርዓት የእኩልነት መጥፋት የስልጣን ወዳድነት ጋር የተቆራኘ አምባገነንና ሌሎች መሰል አጥፊ ድክመቶች ማስወገድ የምንችልበትን በፍትሃዊነት በሚዛናዊነትና በህዝብ አመኔታ የሚዋቀር መንግስትን ለዘረቄታ እንዲኖረው አድርጎ በመፍጠር ማስወገድ ለገንቢ ታሪካዊ ባህላዊና መንፈሳዊ ቁሳዊ ነባር አመለካከቶችን ግንኙነቶችንና መስተጋብሮችን መጠበቅና ማዳበር ሃ ኢትዮጵያን እንደ መንግስት ባውታርነት ያገለገሉ ነባራዊ ታሪካዊ ሀብቶችን ልምዶችን ዘዴዎችን ወዘተ ለይቶ በገንቢ መልኩ መጠቀም መ አፍራሽም ሆነ ገንቢ በሆነ መልኩ ሀገሪቱ ባለም አቀፍ ደረጃ ከፍተኛ ተጽዕኖ ያልተለያትና የማይለያት በመሆኑ የወንዞቿና የቀጠር አካባቢያዊ ጉዳዮችን በተመለከተ ተጠቃሚና ገንቢና እንዲኖራት የሚያደርግ ቀጣይ ስትራቴጂ ማስፈል ሰ በሀገሪቱ ስር የሰደዱትን ድህነት በሽታና ድንቁርናን ለማስወገድ የሚያስችለን የኢኮኖሚ አቅም የትምህርት ተቋምና ራስ አገዝ የቴክኖሎጂ ችሎታን መፍጠርና ማዳበር የሚጠቀሱ ናቸው። እንግዲህ በሀገራችን የድርጅትና የመደራጀት ነገር ሲነሳ አጥኝነትና እልከኝነት ብቻ ሳይሆኑ አርቆ አስተዋይነትና ኃላፊነትም አስፈላጊ ናቸው። ኢትዮጵያን ስንል ዛሬን ብቻ ሳይሆን መመልከት ያለብን አሁን የጎደለ ጥቅማችንን ስታት ብቻ ሳይሆን ፍላጎታችን የመጪውን ትውልድ መሰረታዊ የህልውና ጥያቄ እንደኛ ኃላፊነት አድርገን መውሰድም ነው። ታሪካዊ ግዴታን ማወቅ ግድ ነው። ዛሬ የምንከፍላቸው ፍዳዎች ትላንት የተተወልን እዳዎችም ናቸው። የፊውዳል ስርዓት የተወልን ጎታች መደባዊ በደል፣ አጼ ኃይለ ሥላሴ ያላስተካከሉት ችግር የወለደው አበሳ፣ ደርግ የፈጠረው ውድመትና ስግብግብነት ናቸው ለዛሬ ያለፈው የሰጡ። የምንደራጀውም ከነሱ ለመብለጥና ለመላቅ ወያኔና እነሱ የከፈተሩት የተጠየ የህዝብና የመንግስት ግንኙነት መሰረት ለመጣልና ለማሳደግ ወያኔን የምንጠላው የምናወግዘውና ብሎም የምንታገለው ያጤውንና የድርጅትን ስርዓት በመጠቀም ወይም እነሱ የሚሻሉን አድርገን በማየታችን መስሎ መታየት የለበትም። ይህ የሚሆንና የሚታሰብ አይደለም። እነሱማ ያገዛዝ ሰንሰለቶች፣ የግፍ ድሮች፣ የመብጠሮችና የጭካኔ አውታሮች ናቸው። ወያኔ የመጨረሻ ደረጃና መግለጫቸው እንጂ የለም። አጤውና ደርግ ዜጎችን ገፉ፣ አዋረዱ፣ ሀብታችንንም በዘበዙ፣ አርቆቱ ሀገራዊ ኩራታችንን ነጠቁንና ለራሳቸው ጭካኔና አገዛዝ ተጠቀሙበት። ኢትዮጵያዊነት የመጨቆኛ ኢትዮጵያዊነት ያገዛዝ ርዕዮት ሆነላቸው። ወያኔው ግን ኢትዮጵያዊነታችንንም መናድ ያዘ። በዚህም መኖርና መግዛት ሻል። ሁሉም የአንድ ጅምር የተለያዩ አጨራረሶች ናቸው። የግፍ ድሮች ከማን ጋር እንደራጅ? የጨረሻው ጥያቄ ይህ ነው። መልሱ ግን ኢትዮጵያውያን ለኢትዮጵያውያን ከኢትዮጵያውያን ጋር በኢትዮጵያዊነት እንደራጅ የሚል ነው። በዋና መንፈሱ ኢትዮጵያውያን ብዙ መልክ፣ ብዙ ባህል፣ መሟላት ያለባቸው ብዙ ጥቅምና ፍላጎቶች፣ አመለካከትና ወግ፣ ልማድና አስተራር ያለን ስለሆነ አንዱን ሳናሳንስ ሌላውን ሳናስበልጥ እንደራጅ። ይልቁንም ቅድም በተዘረዘሩት እየረካን የተሻለ መመዘኛ እያበጀን የተደራጁትን እያገዝን ገብተንም እንሳተፍ። የዓላማ ጥልቀት፣ የአስተዋይነት እጥረት ከወደዳቸው እንደ ህዝብ አካልነታቸው አስተያየት በመስጠት በታወቀ ጊዜ እንዲታረሙ ግፊት እናድርግ። እኛም ራሳችን ግፍን በዝምታ ለመቀበል በግድየለሽነት ለማየትና በሌሎች መስዋዕትነት ለማሳለፍ የምንወድ በመሆናችን ተጸጽተን በተስፋና በወኔ ተነሳስተን የተጠናከሩትን ለማጠናከር የተዳከሙትን ለማበረታታት ቁርጠኝነቱን እንጨብጥ። የእኛ ደካማነት ነው በኢትዮጵያውያን ድርጅቶች እኛ እንጠናከር። እኛ ስንሳተፍ ይጠናከራሉ፣ ይበረታሉ። ወያኔ ሲሆንለት በቀጥታ ሳይሆንለት ደግሞ በማግለል ድርጅቶችን ያዳክማል። እንደ መዓት ደቡብ ህብረት፣ ኢዲዩና ሌሎችን በቀጥታ በማዋከብ ለማጥፋት ቅጥቀጣውን ገፍቶበታል። በሌላ በኩል ኢዲያቅን እንደ ቅንጅት አፋን፣ ትግራይ ትግሪን፣ ኢትዮጵያ አፋር ኢትዮጵያዊ ዲሞክራቲክ አንድነትን፣ መድህንን በኢትዮጵያ መንቀሳቀሻ በማሳጠር እውቅና በመከልከል ሲል ደግሞ በመስረግና ባሉባልታ እያጠቃ ነው። ለምሳሌ አፋን ለማዳከም ከአሜሪካ በግል ስራ የሚኖሩን ትግሉን የከዱ የቀድሞ አባላቱን በስሙ ለማደራጀት ብዙ ሙከራ አድርጓል። አንድ ወቅት በወያኔ የፖይታ መጽሔት ድርጅት ሞተ ሲል ፈቶ ነጋሪም ሆኖ ነበር። ልጅ ባለፉት ዓመታት የደረሱ ችግሮች በዚህ የሚከተቱ አሉባቸው። ወያኔ የነጻነት ስማታችንን ያውቃል፣ ዝምታችን ደግሞ ያስደነግጠዋል። ስለሆነም ጡንቻው ሳይዝልና ሳይገረጅፍ ሊያጠፋን ይቅበዘበዛል። ይህ የነጻነት ስማት እንዳይረካ ድርጅቶችን ለማጥፋት ሲቀበዘበዝ የሚደንቅ አይሆንም። ቆም ነገሩ ግን ዛሬ ወያኔ የቱን ያህል ቢያዋክብም በሀገር ቤት በይፋ የተደራጁ ወጥ በለቴ ቀናው እንሰል እንጂ ትግሉ ሂደቱን ቀጥሎ በሌላ መልኩ አቋርጦ የማይካድ ሁኔታ ሆኗል። ስለሆነም የአንድነትና የዲሞክራሲ ኃይሎች ትግል ማገዝ የታሪክም ኃላፊነት ጭምር ነውና የሁላችንንም ተሳትፎ ይሻል። በይፋም ሆነ በስውር የሚደረገው ፍናቄም የነገውን ፈንቃይ ትግል መሰረት እየጣለ ነው። የነጻነታችን ተስፋ፣ የእስረኞች ምኞት፣ የተገቢ ህልም በዚያ ሊረጋገጥና እውን ሊሆን የሚችል ነው። ስለሆነም እኛ እናርማቸው፣ እናግዛቸው፣ ምኞታችንን ታላቅ ህልማችንን ለማፋረድ እናስጋቸው። በኢትዮጵያዊነታችን ዓላማቸው ምንጭ የግባቸው በርነንና እኛው እንምራቸው፣ እኛ እንርዳቸው። ዛሬም ኢትዮጵያ ዳግም እንደገና ይታየኛል ያገር አውራ ሆና እንበል። ለመደራጀት የተደራጁትን ለማገዝና ለማጠናከር ማረምና ለማስተካከል ቆርጠን እንነሳ። ከዚህ የተሻለ አማራጭ ሌላ መንገድ ፍጹም የለምና